የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ የዛሬ እረቡ ህዳር 24 2012 ዓ.ም ምሽት ዝግጅታችንን በቀጥታ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ጀመርን።
የኢትዮጵያ ሰብአዊ መብት ኮሚሽንና ሌሎች ኢትዮጵያን የሰብአዊ መብት ድርጅቶች ዓለም አቀፍ የሰብአዊ መብት ቀንን ለመጀመሪያ ጊዜ በጋራ ሊያከብሩ ነው።
የኢትዮጵያ ሰብአዊ መብት ኮሚሽንም ኢትዮጵያ ውስጥ ያሉ ሌሎች በሰብአዊ መብት ጉዳይ ላይ የሚሰሩ በርካታ የሲቪል ማህበረሰብ ድርጅቶችም በአንድነት ተሰባስበን በአንድ መንፈስ አብረን በመስራት መንፈስ በጋራ ለማክበር ዝግጅት እያደረግን ያለን መሆኑ ነው።
የዓለም አቀፍ የሰብአዊ መብት ቀንን በጋራ ማክበር እንደ ምልክት እንዲሆን ተብሎ የተዘጋጀ ነው። ይሄ በመፈጠሩ በእኛ በኩል ደስተኞች ነን።
የኮሚሽኑ ኮሚሽነር ዳንኤል በቀለና የኢትዮጵያ የህግ ባለሙያዎች ለሰብአዊ መብት ዋና ዳይሬክተር አቶ አማሃ መኮንንን የሰማችሁት ዘገባ ይኖረናል።
እስከ ዝግጅታችን ማብቂያ አብራችሁን ቆዩ። ይህንንና ሌሎች ለምሽቱ ያዘጋጅናቸውን ዘገባዎች ትሰማላችሁ።
ፕሮግራሙን በመምራት አብረናችሁ የምናመሸው ጽዮን ግርማና ሀብታሙ ስዩም ነን። በቅድሚያ ግን
አጫጭር ዜናዎችን እናሰማችኋለን። ለአጫጭር ዜናዎቹ ተመልሰናል። የአማራ ክልል ጠቅላይ ፍርድ ቤት የአቶ በረከት ስምኦንና የአቶ ታደሰ ካሳን የመከላከያ ምስክሮች ለመስማት የተሰየመ ቢሆንም አንደኛና ሁለተኛ ተከሳሽ የሰነድና የሰው ምስክሮች ባለማቅረባቸው ለሌላ ጊዜ እንዲቀርቡ ትእዛዝ ሰጥተዋል። የእነ አቶ በረከት ጠበቃ በተለይ አስፈላጊ የሆኑ የመከላከያ ሰነዶች ለዛሬው የፍርድ ቤት ውሎ መድረስ ስላልቻሉ ከቀጣዩ ቀጠሮ ቀን በፊት እንድናቀርብ ይፈቀድልን ሲሉ ፍርድ ቤቱን ጠይቀዋል። አቃቤ ሕግ የተሰጠው ምክንያት ተቀባይነት የለውም በማለት ቅሬታ ቢያቀርብም በአጭር ጊዜ ሰነዶቹን የሚያቀርቡ ከሆነ እንደማይቃወም ተናግረዋል። የሶስተኛ ተከሳሽ ዳንኤል ግዛው ጠበቃ ባለ 150 ገጽ የሰነድ ምስክርና ካሉት 6 የሰው ምስክሮች መካከል 3ቱን አቀርበው የመከላከያ ምስክሮቹን ለማሰማት ቢሞክሩም አቃቤ ሕግ ምስክሮቹ በአንድ ላይ መቅረብ አለባቸው፣ ምክንያቱም ዛሬ የተገኙና ያልተገኙ ምስክሮች ተናበው ምስክርነት ስለሚሰጡና ፍትህን ሊያዛቡ ይችላል በሚል ተከራክሯል። የተከሳሹ ጠበቃ የአቃቤ ሕግን ክርክር ባቀበሉበት ፍርድ ቤቱ በአብላጫ ድምፅ የሶስተኛ ተከሳሽ የመከላከያ ምስክሮችን በአንድ ላይ እንዲገኙ በሚል ትእዛዝ ሰጥተዋል። ዘገባውን የላከችልን አስቴር ምስጋናው ናት ከባህር ዳር።
የሱዳን መንግስት ትላንት ዋና ከተማዋ ካርቱም በሚገኝ ፋብሪካ ቢያንስ 23 ሰው ስለገደለው ፍንዳታ ምርመራ እንዲከፈት አዟል። ሌሎች ብዛት ያላቸው ሰዎች ተጎድተዋል። ለመጀመሪያ ላይ በወጡ ዘገባዎች መሰረት ጋዝ የጫነ መኪና ላይ በደረሰ ቃጠሎ ነው ፍንዳታው የደረሰው። ሱዳን ውስጥ በቅርብ ወራት በኢንዱስትሪዎች ላይ ተደጋጋሚ አደጋ እየደረሰ መሆኑም ተስተውሏል። መነሾው የጤናና የደህንነት ደንቦች ደካማነት ነው የሚል ስጋትን ጨምሯል።
የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ከስልጣን መሰናበት ሊያስከትል በሚችል ጥፋት በምክር ቤት እንዲከሰሱ ግፊት እያደረጉ ያሉ ዲሞክራቶች ወደ ቀጣይ ምዕራፍ ተራምደዋል። የዩናይትድ ስቴትስ መስራች አባቶች ፕሬዚዳንት በምክር ቤት ተከሶ ከስልጣን ሊወገድ ይችላል የሚል ውሳኔ ላይ ሲደርሱ ምን አስበው እንደሆነ ዛሬ ከአራት የሕገ መንግሥት ምሁራን ጋር ይደመጣሉ። የተወካዮች ምክር ቤት የፍትህ ኮሚቴ ብዙሃን ዲሞክራቶች ፕሬዚዳንቱ በመጪው ምርጫ ከሚፎካከሯቸው ዋና ዋና የዲሞክራቲክ ፓርቲው እጩዎች አንዱ የሆኑት የቀድሞውን ምክትል ፕሬዚዳንት ጆ ባይደንን እንዲመረምሩ፣ የዩክሬን መሪ በመጫን ስልጣናቸውን ያላግባብ ተጠቅመዋል የሚለውን ክሳቸውን እንዲያጠናክሩላቸው 3 ምሁራንን ጋብዘዋል።
ወደ ሌላ ዜና ስናልፍ የሰሜን አትላንቲክ ቃል ኪዳን ሀገሮች የድርጅታቸውን ኔቶን 70ኛ ዓመት በዓል ለማክበር ትላንት ያካሄዱት ጉባኤ በከባድ ሁኔታ ተጀምሯል። የዩናይትድ ስቴትስ የፈረንሳይና የቱርክ መሪዎች ለድርጅቶቹ የሚዋጣው የገንዘብ ድርሻና የወደፊቱ የውህደቱ አካሄድን በሚመለከት ተጋጭተዋል። ጉባኤው በኦፊሳላዊ መንገድ ለንደን ውስጥ የተከፈተው ዛሬ ነው። ትልቁ ችግር ሊሆን የሚችለው በድርጅቱ ውስጥ ያለውን ውጥረት የማርገብ ጉዳይ ነው ሲል የአሜሪካ ድምጽ ዘጋቢ ሄነሪ ሪጅዌል ከለንደን በላከው ዘገባ አድርሶናል።
አድማጮቻችን፣ ለአሁን ያሉን አጫጭር ዘገባዎች ይህንን ይመስላሉ። ዝርዝር ያሉ ዘገባዎች ወደሚደመጡበት ምዕራፍ እንሸጋግራለን።
የጋቢና ጉዟችን ይቀጥላል። ጽዮን ግርማና
ሀብታሙ ስዩም እያስተናገድናችሁ እንቆያለን። አሁን ቀዳሚው ርዕሳችንን እናስደምጣችሁ።
በአሁኑ ወቅት በኢትዮጵያ የሚከሰተው የሰብአዊ መብቶች ጥሰት በአብዛኛው በሀገሪቱ የሚታየው የፖለቲካ ቀውስ እንደሆነ በኢትዮጵያ የሰብአዊ መብቶች ኮሚሽነር ተናገሩ። ተጠያቂነትን ማረጋገጥ የሀገሪቱን ሰብአዊ መብቶች አያያዝ ለማሻሻል ቁልፍ እርምጃ እንደሆነም አስገንዝበዋል።
በተባበሩት መንግስታት ድርጅት የሰብአዊ መብቶች ድንጋጌዎች ይፋ የተደረገበት እንደ አውሮፓውያን አቆጣጠር ዲሴምበር 10 1948 ዓ ም ዕለትን በማስመልከት የሚከበረውን ዓለም አቀፍ የሰብአዊ መብቶች ቀን ከሌሎች ኢትዮጵያን የሰብአዊ መብቶች ድርጅቶች ጋር ኮሚሽኑ ለመጀመሪያ ጊዜ እንደሚያከብርም አስታውቋል። መለስካቸው አማሃ ቀጣዩን ዝርዝር ልኮልናል።
በመላው ዓለም በየዓመቱ የሚከበረውን የሰብአዊ መብቶች ቀን በተመለከተ ከሌሎች አገር በቀል የሰብአዊ መብቶች ተሟጋቾች ድርጅቶች ጋር በአንድነት ጋዜጣዊ መግለጫ የሰጡት የኢትዮጵያ ሰብአዊ መብቶች ኮሚሽነር ዳንኤል በቀለ እንዳሉት ዛሬ በኢትዮጵያ ውስጥ የሚታየው የሰብአዊ መብት አያያዝ ሁኔታ የተሻለ ነው ብለው ያምናሉ። የሀገሪቱ ፖለቲካዊ የለውጥ ምዕራፍ ተከፍቷል በሚለው ጉዳይ ያለውን የሐሳብ ልዩነት እንደሚያከብሩ የገለጹት ኮሚሽነር በእሳቸው እምነት ግን ይህ የለውጥ ጅማሬ እንዳለና በዚህም ምክንያት በአጠቃላይ አነጋገር የሀገሪቱ የሰብአዊ መብቶች አያያዝም ተሻሽሏል ብለዋል። ያ ማለት ግን የሰብአዊ መብቶች ችግሮች ሁሉ ተፈተዋል ማለት እንዳልሆነም አስረድተዋል። እንደውም በአንዳንድ ሁኔታዎች አሳሳቢ የሚባልና የሰብአዊ መብት ቀውስ ሊባል የሚችልም ችግር እንዳለ አስገንዝበዋል። ይህ ከምን ጋር እንደሚገናኝም አብራርተዋል።
አብዛኛው አሁን ኢትዮጵያ ውስጥ እየተፈጠረ ያለው የሰብአዊ መብት ቀውስ ከግጭቶች ጋር በተያያዘ የሚፈጠር ነው። በግጭቶች ውስጥ የሚፈጠረው የሰው ሕይወት መጥፋት፣ የንብረት መውደም፣ የሰዎች መፈናቀል፣ የአካል ጉዳት መድረስ የመሳሰለው ዋነኛው አሳሳቢ የሀገራችን የሰብአዊ መብት ቀውስ እሱ ይመስለኛል። ሌሎች ብዙ የሰብአዊ መብት ችግሮች አሉ፣ ግን ዋነኛው ይሄ ነው። ይህ የሰብአዊ መብት ቀውስ ደግሞ ከዚህ በፊትም በተለያየ አጋጣሚ በተደጋጋሚ ለማስረዳት እንደሞከርኩት በመሰረቱ የፖለቲካ ቀውሳችን ውጤት ነው ብዬ ነው የማምነው እና የፖለቲካ ቀውሱ መፍትሄ ባለማግኘቱ የተነሳ የተፈጠረ ችግር ነው። ስለዚህ ችግሩን ከስሩ ለመፍታት ፖለቲካዊ መፍትሄ ነው የሚያስፈልገው እና ከዚህ አንጻር ሀሳቦች ስናስተላልፍ ቆይተን ነበረ።
ይሁንና በዚህ ግጭቶች በየቦታው በሚቀሰቀሱበት ወቅት እንኳ ቢሆን ወንጀል የፈጸሙ ሰዎችን የሕግ ተጠያቂ ማድረግ እጅግ አስፈላጊ ነው ሲሉ በአጽንኦት አሳስበዋል።
በማናቸውም ደረጃ በየትኛውም አይነት የሰብአዊ መብት ጥሰት ውስጥ ተጠያቂ የሚሆኑ ሰዎች ተጠያቂነትን ማረጋገጥ ካልጀመርን ካላረጋገጥን የማያቋርጥ አዙሪት ውስጥ ነው የምንቀጥለው፣ እንደቀደመው ታሪካችን ማለት ነው። ስለዚህ ይሄ ተጠያቂነት ማረጋገጥ ወይም አካውንታብሊቲ የምንለው በእንግሊዝኛ በጣም በጣም መሰረታዊው ነገር ይመስለኛል እና ከዚህ አንጻር አጥጋቢ አይደለም እርምጃዎቻችን እና ተጠያቂነትን ከማረጋገጥ አንጻር ብዙ መሰራት የሚገባው ስራ አለ። ግጥ የምረዳው ነገር ምንድን ነው? የኢትዮጵያ ሕግ አስፈጻሚ አካላት በተለይ ፖሊስና አቃቤ ሕግ በጣም ውስን በሆነ የሰውና ፋይናንስ አቅም የሚሰሩ ስለሆነ እንቅስቃሴያቸው ትንሽ በሚፈለገው ፍጥነት አለመሆኑን እረዳለሁኝ። ግን ተጠያቂነትን በማረጋገጥ ረገድ ብዙ ስራ መስራት ይጠበቅብናል።
ለ71ኛ ጊዜ ዘንድሮ በዓለም አቀፍ ደረጃ ህዳር 30 ቀን ወይንም ዲሴምበር 10 ቀን የሚከበረውን የዓለም አቀፍ የሰብአዊ መብቶች ቀን በተመለከተም ኮሚሽነሩ ለጋዜጠኞች ዝርዝር ማብራሪያ ሰጥተዋል። ይህ በዓል በኢትዮጵያ የሚከበረው ወጣትነት ሰላምና ለሰብአዊ መብቶች መከበር በሚል መሪ ቃል ነው። ከዚህም ጋር ሰላምና ሰብአዊ መብቶች በኢትዮጵያ ተግዳሮቶቹ፣ እድሎቹና ስኬቶች በሚል ርዕስ የውይይት ጽሑፍ እንደሚቀርብ ታውቋል። በኢትዮጵያ የዘንድሮውን የዓለም አቀፍ ሰብአዊ መብቶች ቀን ሲከበር ልዩ የሚያደርገውንም ኮሚሽነር ዳንኤል አብራርተዋል።
የኢትዮጵያ ሰብአዊ መብት ኮሚሽንም ኢትዮጵያ ውስጥ ያሉ ሌሎች በሰብአዊ መብት ጉዳይ ላይ የሚሰሩ በርካታ የሲቪል ማህበረሰብ ድርጅቶችም በአንድነት ተሰባስበን በአንድ መንፈስ አብረን በመስራት መንፈስ በጋራ ለማክበር ዝግጅት እያደረግን ያለን መሆኑ ነው። ከዚህ በፊት ኮሚሽኑ ከሲቪል ማህበረሰብ ድርጅቶች ጋር የነበረው ግንኙነት መልካም አልነበረም። አሁን ግን አገራችን ውስጥ በተፈጠረው አዲስ የለውጥ ምዕራፍ ይህን የመሰለ በዓል ብቻ ሳይሆን በአጠቃላይ የሰብአዊ መብት ስራም የሲቪል ማህበረሰብ ድርጅቶችና የሰብአዊ መብት ኮሚሽን በአንድ መንፈስ በመተባበር በአጋርነት በመተጋገዝ ልንሰራው የሚገባ ስራ ነው ብለን ስለምናምን አንድም የዚህ ምሳሌያዊ መገለጫ ይሆናል በሚል ነው ይህንን በዓል በአንድነት ለማክበር ዝግጅት እያደረግን ያለ ነው።
የኢትዮጵያ የሕግ ባለሙያዎች ለሰብአዊ መብት ዋና ዳይሬክተር አቶ አማሃ መኮንንም በዚህ ጉዳይ ላይ የራሳቸውን አስተያየት ሰጥተው ነበር።
ኮሚሽነሩም እንደገለጹት ባለፉት ዘመናት ብዙ መሆን የማይገባቸው ሁኔታዎች ነበሩ። ከዚህ ውስጥ አንዱ በኮሚሽኑና በገለልተኛ ወይም የሰብአዊ መብት ተቋማት መካከል ያለው ግንኙነት ላይ በጣም ሰፊ ክፍተት ነበረ። ለውጡ ከመጣ በኋላ በእኛም በኩል ከኮሚሽኑ ጋር ተቀራርበን ለመስራት ፍላጎት ነበረን፣ ዝግጅትም እያደረግን ነበረ። አሁን ግን ያው ኮሚሽኑ ተነሳሽነቱን ወስዶ በርካታ የሚባሉ በተለይ ከለውጡም በኋላ የተቋቋሙ የሰብአዊ መብት ድርጅቶችም ተጋብዘው በቀጣይ አብረን እንዴት እንደምንሰራ የተነጋገርንበት ሁኔታ አለ። እንግዲህ አንዱ ከዛ ውስጥ የዓለም አቀፍ የሰብአዊ መብት ቀንን በጋራ ማክበር እንደ ምልክት እንዲሆን ተብሎ የተዘጋጀ ነው። ይሄ በመፈጠሩ በእኛ በኩል ደስተኞች ነን።
ይህን ጋዜጣዊ መግለጫ ከኢትዮጵያ ሰብአዊ መብቶች ኮሚሽን ጋር በመሆን የኢትዮጵያ የህግ ባለሙያ ሴቶች ማህበር፣ የኢትዮጵያ የህግ ባለሙያዎች ለሰብአዊ መብቶች፣ የኢትዮጵያ የሰብአዊ መብቶች ድርጅት ኅብረትና የኢትዮጵያ ሰብአዊ መብቶች ጉባኤ ሰጥተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ወደ ተከታዩ ዘገባችን እናልፋለን። በመከላከያ ሚኒስትር አቶ ለማ መገርሳ የተመራ ከፍተኛ የመንግስት ልዑክ ከአሜሪካ ወታደራዊ አመራሮች ጋር እየተወያየ ይገኛል። ለዚህ ውይይት ኢትዮጵያን ወክለው የተገኙት የመከላከያ ሚኒስትሩ አቶ ለማ መገርሳና የጦር ኃይሎች ኤታማዦር ሹም ጀነራል አደም መሐመድ ሲሆኑ በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋም ተቀላቅለዋቸዋል።
ይህንን ዜና በትዊተር ገጻቸው ያጋሩትን አምባሳደር ፍጹም አረጋ ስለ ውይይቱ ጠይቀናቸው ነበረ። ውይይቱ ከዚህ ቀደም በኢትዮጵያና በአሜሪካን መካከል የሁለትዮሽ የመከላከያ ትብብር ለማጠናከር የተጀመረ ውይይት ቀጣይ ክፍል መሆኑን ነግረውናል። ጽዮን ግርማ ነች ያነጋገረቻቸው። ምላሽ ከሚሰጡበት ይጀምራሉ።
እንግዲህ የተገኙት በፎቶግራፍ ላይ እንደተመለከታችኋቸው በአሜሪካን በኩል በኢትዮጵያም በኩል ከፍተኛ የመንግስት ኃላፊዎች ናቸው። እንዲሁም መኮንኖች፣ ጀኔራል ማዕረግ፣ ባለሌሎች ማዕረጎች የሆኑ የመከላከያ የሁለቱም አካላት አመራሮች ናቸው። የነበረው ውይይት ያው ከአሁን በፊት በሁለቱ ሀገሮች መካከል የተለያዩ የመከላከያ ትብብሮች እየተካሄዱ እንደቆዩ ይታወሳል። ለምሳሌ ባለፈው ዓመትም ተመሳሳይ ምክክር አዲስ አበባ ላይ ተደርጎ ነበር። በቅርቡ ደግሞ የአፍሪኮም የአፍሪካ ዋና እዛ ጀኔራል ታውሰን ጠቅላይ ሚኒስትሩን አግኝተው በሁለቱ ሀገሮች መካከል ያለው ትብብር ስለሚሰራበት ሁኔታ ውይይት አድርገው ነበር እና የዛ ቀጣይ የሆነ አስቀድሞ የተያዘ ፕሮግራም ነው። ስለዚህ በመጀመሪያው ቀን ውሏችን ስቴት ፓርትነርሽፕ ፕሮግራም የሚባል የናሽናል ጋርድ ፕሮግራምን የሚመለከት ውይይት ነው የተደረገው። በኢትዮጵያ በአሁኑ ሰዓት የናሽናል ጋርድ አሰራር የለንም። አሜሪካ የናሽናል ጋርድ የሚባል አሰራር አላት።
ምን ማለት ነው?
እሱን ለማብራራት ነው። ናሽናል ጋርድ ማለት እንግዲህ ሶስት አይነት የመከላከያ ኃይል አላቸው። አንደኛው በሙሉ ጊዜው የሙሉ የመከላከያ ኃይል ተብሎ ከሀገር ውጭ ያሉ የሀገርን ጥቃት የሚከላከል ኃይል ነው። ሁለተኛው ሪዘርቭ ወይም ተጠባባቂ ኃይል የሚባለው ነው። አስፈላጊ በሚሆን ጊዜ ከሀገር ውጭ ያለው ላይ ተሰልፎ የሚሰራ ነው። ሶስተኛው ናሽናል ጋርድ የሚሉት ነው። ይሄ በአብዛኛው እንደ ሪዘርቭም ሆኖ ሊያገለግል ይችላል። ግን የሙሉ ጊዜ ስራው ሌሎች የሲቪል ስራዎች ላይ ይሆንና ግን በዊኬንድና በትርፍ ጊዜው ሙያውን ይዞ የሚሊተሪውን አካል የሚቀላቀል ጀነራል ማዕረግም ጭምር ማደግ የሚችል ግን በዲስፕሊኑ የሕክምና ኢንጂነሪንግ ወይም ሌሎች ሙያዎች ያሉት መደበኛ ኃይል ነው። ስለዚህ የዚህ ጠቀሜታ አገር ውስጥ የሚፈጠሩ ችግሮች ሲኖሩ ለምሳሌ የጎርፍ፣ የሰዓት፣ የሌሎች አደጋዎች ሲያጋጥሙ ከፖሊስ ጎን ሆኖ እነዚህን ችግሮች ይቋቋም የሚኖረው እውቀት በርካታ ስለሆነ ሕክምና ላይም ሊያግዝ ይችላል። እንደ ሚሊተሪ ብቻ የጸጥታው ላይ ብቻ አይደለም፣ የተለያዩ ቴክኒኮችን ተጠቅሞ ችግሮችን በቀላሉ ቆጣጠር የሚደግፍ ኃይል ስለሆነ የዚህን ጠቀሜታ ምንነት ተረድተናል። እንግዲህ ውይይቱ እየቀጠለ ነው።
እንደ ስልጠና ነው? ምክክር ነው? ምንድን ነው ውይይቱ?
ስልጠና አይደለም። ያው ያለውን ጠቀሜታ አይቶ መንግስት የሚወስነው ይሆናል ማለት ነው። ወደ ያንን ለመረዳት ያው በሁለቱም በኩል በትብብር የሚሰሩ ሌሎች ጉዳዮችን በቀጣይ የሚመከርባቸው ይሆናል ማለት ነው።
በጣም አመሰግናለሁ አምባሳደር ፍጹም ካሉት ሰዓት አቀበው ስላብራሩልን።
ጋቢና ቪኦኤ ነው በማዳመጥ ላይ የምትገኙት። ከአሜሪካ ድምፅ ራዲዮ ነው ወደ እናንተ እየቀረበ ያለው። ወደ ተከታዩ መሰናዶ እናልፋለን። ህግና ፍትህ
ኢትዮጵያ በታሪኳ ለመጀመሪያ ጊዜ የፌዴራል አስተዳደር ስነ ስርዓት ህግ ማርቀቋ ተሰምቷል። ህጉ የፌዴራል መንግስት መስሪያ ቤቶች ወጥ በሆነ መልኩ መመሪያዎችን እንዲያወጡ፣ ግልጽና ተጠያቂነት የሚነበብበት ውሳኔ እንዲሰጡ፣ መርሆችን ከማስቀመጥ አልፎ ተገልጋዮችን ከእንግልት እንደሚታደግ ህጉን የማርቀቅ ኃላፊነቱን ሲያከናውን የሰነበተው የፌዴራል ጠቅላይ አቃቤ ህግ ለአሜሪካ ድምጽ ራዲዮ አብራርቷል። ሀብታሙ ስዩም ዝርዝር ዘገባውን ያሰማናል።
የፌዴራል አስፈጻሚ መስሪያ ቤቶች በሚሊዮኖች የሚቆጠሩ ኢትዮጵያውያንን ህይወት የሚነኩ መመሪያዎችና ውሳኔዎችን በየጊዜው ያወጣሉ። ሆኖም የመመሪያዎቻቸውና የውሳኔዎቻቸው መርሆች ግልጽና ወጥ ባለመሆናቸው የተገልጋዮችን ሮሮ ሲፈጥሩ ሰንብተዋል።
የሚሰጡት ውሳኔዎች በአንድ በኩል ከመሪዎቹ ወይም ተቋማቱን ከሚመሩዎቹ እና ተቋማቱ ከሚሰሩ አስፈጻሚ አካላት ወይም ሲቪል ሰርቫንቱ ላይ የተመሰረተ ይሆናሉ። በሌላ በኩል ደግሞ ተገልጋዮቹ መረጃዎቹን ሲፈልግ በአግባብና ግልጽነት በተሟላበት ያለማግኘት ችግሮች አሉ። ለአብነት ያህል መመሪያውን እንኳን ብንወስድ በርካታ ተቋማት መመሪያ ያወጣሉ። ነገር ግን እነዚህ መመሪያዎች ወጡ ከሚባል በስተቀር አንዱ መመሪያ በሚፈለግበት ደረጃ ለተገልጋዩ አገልግሎት ለሚፈልግ አካል ግልጽ ነው። በዛ መጠን አገልግሎቱ ማግኘት የሚችልበት አግባብ ላይ አይቀመጥም። በሌላ በኩል ደግሞ ሆን ተብሎም አንዳንድ ሆን ተብሎ የሚፈልጉትን ጉዳዮችን ለማሳካት ስሉ በተለይ ተገልጋዮቹን ሊጎዱ በሚችሉ አግባቦችም እንደዚህ መመሪያ የሚወጣው የሆነ ሰው የሆነ ቡድን የሆነ ግለሰብንም ለመጥቀም ሲባል መመሪያ የሚወጣበት አጋጣሚዎቹ ቀላል አይደለም። በርካታ ልምዶች አሉ። በዚህ ሀገር እንደዚህ አይነት ጋር ተያዘ
መሰል አስተዳደራዊ እንከኖችን ለመፍታት የሚያግዝ አስፈጻሚ አካላትም ሆነ ተገልጋዮች የሚያጣቅሱት የፌዴራል አስተዳደር የስነ ስርዓት ህግ በማርቀቅ የሰነበተው የፌዴራል ጠቅላይ አቃቤ ህግ የግንኙነት ኃላፊ አቶ ዝናቡ ቱኑ እንደሚሉት የፌዴራል አስተዳደር አካላት በህግ የተሰጣቸውን ኃላፊነት በተገቢው መንገድ እንዲፈጽሙ ህጉ ይጠቅማል።
የአስተዳደር ተቋማት በህግ በሚሰጣቸው ክልናና ስልጣን የህግ አዋጭነት ተግባር የሚያከናውኑት ጉዳዮች ላይ ህጉን የሚያወጡበት ስነስርዓት እና መርሆቹ በየጊዜው እና በየቦታው የተለያየ መሆኑ ይሄ ደግሞ በክልል ተደርጎ ራሱ እንደቻለው የህግ ማዕቀፍ ውስጥ እንዲካተት ለማድረግ እንዳስቦ የተዘጋጀ ነው። በሌላ በኩል የአስተዳደር ተቋማት በተለይ አስተዳደራዊ ውሳኔ የሚሰጡበት ስነስርዓትና ሂደቱም ሊከተሏቸው የሚገቡ መሪዎችም እንደዚህ በየተቋማቱ ባህሪ በደንብ ያልተደራጀ ወጥነት የሚጎላቸው መሆኑ ጉዳይም ትንሽ ችግር እየፈጠረ የመጣበት በዚህ የተዘበራረቀ መሆኑ ይሄ የረቂቅ አዋጅም አስፈላጊነቱ ያጎላ አላማም እንዳለ ለማተወሰድበት ሁኔታ አለ።
አዲሱ ረቂቅ አዋጅ የፌዴራል አስተዳደር መስሪያ ቤቶች ተገልጋዮችን የሚመለከቱ ውሳኔዎችን ሲያስተላልፉ ማጣቀስ ያለባቸውን ወጥ ስነ ስርዓቶች ይዘረዝራል። መመሪያ ከማውጣታቸው በፊት ታሳቢ ማድረግ ያለባቸውን ጉዳዮች ግልጽ ያደርጋል። በመመሪያዎች ላይ ቅሬታ ያላቸው ተገልጋዮች ወደ መደበኛ ፍርድ ቤት ጉዳያቸውን ይዘው የሚያመሩበትን አካሄድም ያስቀምጣል። ህጉ ካለው ፋይዳ አንጻር ክልሎችም ህጉን በግዛታቸው እንደሚተገብሩት አቶ ዝናቡ ተስፋ ያደርጋሉ።
የፌዴራል ተቋማት የሚባለው በተለይ ፌዴራል መንግስት የሚያደራጃቸው ሁሉም አስፈጻሚ መስሪያ ቤቶች በሙሉ የሚያመላክት ነው። በታረግ ክልሎችም ካላቸው አግባብ አንጻር እነዚህን አዋጆችን ወስደው በአዋጅ ደረጃም ስለሆነ እነሱም ወስደው የሚተገበሩበት አግባቦች ይኖራሉ። ዞሮ ዞሮ የፌዴራል የአስተዳደር ስነ ስርዓት ረቂቅ አዋጅ ነው የሚሆነው። እነዚህ ተቋማት አጠቃላይ በፌዴራል መንግስቱ በሚመራቸው የማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ጉዳት በሙሉ የሌለበት የለም። ሁሉንም አካላትነት። ስለዚህ አዋጁ መውጣቱ ትልቁ ፋይዳ አገልግሎት በማግኘት ረገድ ግልጽነት የተላበሰ በሁሉም ጊዜ ያለምንም አድሎ ልዩነት ተደራሽ ሊሆን እንደሚችል ሁኔታ እዛው ሳለ ደግሞ በሚያገኛቸው አገልግሎት ያረካ እንደሆነ መጠየቅ የሚያስችልባቸው አግባቦች እንዲኖሩ ተደርጎ የተዘጋጀ ረቂቅ አዋጅ ነው። ትልቅ ፋይዳ አለው።
ረቂቅ አዋጁ ለሕዝብ ተወካዮች ምክር ቤት መመራቱም ተሰምተዋል። ኢትዮጵያ የፌዴራል ስርዓትን በሕገ መንግስቷ ላይ እንደ አስተዳደራዊ መዋቅር ካወጀችባቸው 24 ዓመታት ወዲህ የፌዴራል መስሪያ ቤቶች አስተዳደራዊ ተግባራቸውን በሚያከናውኑበት ወቅት የሚመሩበትን ወጥ የሥነ ሥርዓት ሕግ በማጽደቅ ረገድ ይህ የመጀመሪያው ይሆናል ተብሎ ይጠበቃል።
ሀብታሙን ለዘገባው እናመሰግናለን። ተከታዩ ዘገባችን ደግሞ ሴቶች በጋቢና ነው።
ጾታዊ እኩልነት ላይ ያስተሳሰብ ለውጥ ለማምጣትና ጾታዊ ጥቃትን ለመቀነስ ባለም አቀፍ ደረጃ የሚደረገው የ16 ቀን ንቅናቄ አሁንም እንደቀጠለ ነው። ዘንድሮም ማስገድዶ መድፈር ዙሪያ ላይ ያሉ የተሳሳቱ አመለካከቶችን ለመቀየር ታቅዶ እየተሰራ ነው። ሴታዊት የተሰኘው ለሴቶች መብት የሚሰራ ድርጅትም በማህበራዊ ድረገጾች ላይ ፎቶግራፎችን፣ ምስሎችን፣ የተለያዩ የውይይት ርዕሶችን በመፍጠር እየሰራ ይገኛል። ኤደን ገረመው በሴታዊት ውስጥ ዲጂታል ኮሚኒኬሽን ባለሙያ የሆነችውን አምላክነሽ ያሲንን አነጋግራለች። ቀጣዩን ዘገባም አሰናድታለች።
አፏን ዝም ብላ ነው መቀረጽ። ደሙን ታፈለዋለች። የሆነች ጋግር ታነግራት ድምፅ እንድታወጣ ፊቷን በቦክስ በለው በለው ይላል። ቤተሰቦቿንም ጓደኞቿንም ነው ትዳራቸው ውስጥ ልታስገባ። ሰው የላት ምን የላት የሆነች የተጣለች ነገር ናት። እንዴት አይጫወትባት? ሴትነቷን አጠብቃ ሁልጊዜ እንደተርመጠመጠች ነው። ወጣ ወጣ እንኳን አትል። ቤቱን ዞር ብላ እንኳን አታየው። እንደ ጥሩ ሚስት ቤቷን ካልያዘች እንዴት አይቀጣት? የሆነች የተጣለች ነገር ናት። ደሙን ታፈለዋለች።
አንቺ አይደለሽ፣ ያንቺ ጥፋት አይደለም።
አንቺ አይደለሽ፣ ያንቺ ጥፋት አይደለም።
በሴታዊት የተሰራው ለጥቃት ሰበብ የለውም የሚለው የማህበረሰብ ተኮር አገልግሎት ማስታወቂያ ነበር ቀድሞ የተሰማው። ሴታዊት በዚህ የ16 ቀን የጾታዊ ጥቃት ንቅናቄ በተለያዩ ማህበራዊ ድረገጾች ላይ ውይይትን የሚያጭሩ ሀሳቦችን በማንሳት ንቃትን ለመፍጠር እየሰራ ይገኛል። የአምላክ ነሻሲን በሴታዊት ድርጅት ውስጥ ዲጂታል ኮሚኒኬሽን ናት።
በዚህ አመት በ16 ንቅናቄ ጾታን መሰረት ያደረገ ጥቃትን ለመቃወም የተዘጋጀ ነው። የዚህ አመት ቲሙ ሁላችንም ስለመደፈን መቆም አለብን የሚል የያዘ ነው። በማህበራዊ ሚዲያ ላይ የምናደርጋቸውን ንቅናቄዎች አሉ። በቀን ከፋፍለን እስካሁን እያደረግናቸው አሉ። ከዚህ በኋላም ደግሞ ቀን ስላላለቀ የምንቀጥላቸው አሉ። መጀመሪያ በመደፈር ጀመር። ምን ማለት ነው መደፈር? ማለት ምን ማለት ነው በሚለው በፈቃድ ላይ የተመሰረተ ግንኙነት ምን ማለት ነው እያለን ሰው በአብዛኛው ጊዜ ስለመደፈር ሲያስብ ምንድን ነው የለበሰችው ልብስ ነው፣ የምሽት ወስ ቦታ ነው፣ የምታደርገው ነገር ነው ምናምን እያለ የሚሰጣቸው አፈታሪኮች አሉ። እነሱ ቤት እውነት እንዳልሆኑ እውነታቸውን ደግሞ ከስር እያደረግን ቀጥረናል። ለቤት ጥቃት አወራን። ከዚህ በኋላ ደግሞ ባሉ ቀኖች ደግሞ ስለ ህገ ወጥ ዝውውር እናወራለን። ስለ ሴቶች ላይ በማተኮር ስለ አሲድ መጥፋት፣ ስለ ጾታዊ ትንኮሳ እናወራና የመጨረሻዎቹን ሁለት ቀናት ላይ ግን አንደኛው ቀን ላይ በአንድ ሴት ወይም አንድ ሰው ከተደፈረ ምን አይነት ሰርቪሶች ማግኘት ይችላል እዚህ ኢትዮጵያ ውስጥ ብለን የሰራናቸው ትንሽ ሪሰርቾች አሉ። እሱን ቤዝ አድርገን ልንናገራቸዋል። ስለ 1% የስነ ልቦና ድጋፍ የሚሰጡ ቦታዎች ሊሆን ይችላሉ። የተለያዩ ሰርቪሶችን እንጠቅሳለን።
እንደ ኤሮፓ መቆጣጠር በ2016 የወጣው የኢትዮጵያ የስነ ህዝብና የጤና ጥናት DHS እንደሚያሳየው ሴቶችን ከጥቃት ለመከላከል በዋናነት በኢኮኖሚ ማብቃት አስፈላጊ መሆኑን ያትታል። ጥናቱ እንደሚያሳየው ከሆነ ከ15-49 እድሜ ክልል ውስጥ ያሉ 63% የሚሆኑ ሴቶች ባላቸው ምግብ ካሳረሩ ወይም ደግሞ ከተከራከሩት ሳያሳውቁት ከቤት ለተለያዩ ጉዳዮች ከወጡ ግንኙነት ሳያምራቸው ቀርቶ እምቢ ቢሉት አሊያም ደግሞ ልጆቻቸውን በተለያዩ ምክንያቶች ቸል ብለው ቢያገኛቸው ሊደበድባቸውን መብት እንዳለው ያምናሉ ይላል። ጥናቱ እንደሚያሳየው ከሆነ ጾታዊ ጥቃት ወንዶች በሴቶች ላይ የሚያደርሱት ነገር ሳይሆን እንደ ማህበረሰብ የተቀበልናቸውን አስተሳሰቦች ለመቀየር ሁለቱም ጾታዎች ላይ ንቃትን በመፍጠር መሰራት እንዳለበት ያመለክታል። ሴታዊትም በሴቶች ጥቃት ዙሪያ የሚደረጉ የሀሰትና የተለምዶ ትርክቶችን ለመቀየር እየተንቀሳቀሰ ነው ትላለች አምላክ ነሽ።
የዚህ አመትም በማህበራዊ ሚዲያ ብቻ ገብተን ነው እያወራን ያለ ነው። ለውጥ ለማምጣት የአንድ ሰው አስተሳሰብ ለውጥ አለበት። አስተሳሰቡ ደግሞ ከማወቅ ጀምሮ ብለን ስለምናስብ ነው አሁን እያስተማርን ያለ ነው። የተለያዩ በአፈ ታሪክና እውነታዎች እያልን ሴቶች የሚደፈሩት ወይም ደግሞ ወንዶቹ ሊሆን ይችላል የሚደፈሩት ስለምናስበው በሩቅ አካል ነው የማይታወቅ ሰው ድንገት መጥቶ እንደዛ እንዳልሆነ ለማሳየት ሞክረናል። አንደኛው እንደተለያዩ ማህበራዊ ሚዲያችን የሚሳተፉ ሰዎች ይለያያሉ ብዬ አስባለሁ። ወይም ሴት ስላለን ትዊተር ላይ አለ፣ ኢንስታግራም ላይም አለ፣ ከዛ ቴሌግራም ላይ አለ። ሰውን ኮሜንት ማየት ይቻላል። ሰው ሜሴጅ ልክልናል ማለት ነው። ሰው አገሬጅ መሰድ ካልን ወጣቶች የምንላቸው ሰዎች ናቸው የሚያዩት። ወንዶች ናቸው ሴቶች ሁለቱም ናቸው እንግሊዝ የሚያደርጉት። ግን ደግሞ ይሄ ነገር እንደዚህ እንዴ ብለው ገርማቸው ምናያቸው ወንዶች ናቸው ብዬ አስባለሁ። ግን ኤንጌጅመንቱ አይን ከሁለቱም በኩል ነው። መጀመሪያ ላይ የተናገርኩት ሁላችንም ስለመደፈር መቆማል ቆመን ናይ ህብረተሰብ መሆን የለብንም የሚል አቋም ያለው ነው። ይህ ስትደፍ አይገባኝ የኔ አይደለም የኔ ሰው አይደለችም ብለን ምንተው እንዳይሆን።
ምንም እንኳን የዚህ 16 ቀን ንቅናቄ የዘንድሮ ትኩረት አስገድደው መድፈር ላይ ቢሆንም በሴታዊት ግን አጠቀ ቃላይ የጥቃት አይነቶችን በማካተት መደፈርን፣ የአሲድ ጥቃትና የህገ ወጥ ሰዎች ዝውውርን አካተው እንቅስቃሴ ያደረጉ ይገኛሉ። ያምላክልሽ እንደነገረችኝ በዚህ ንቅናቄ ፍጻሜ ላይም አለኝታ የተሰኘው በጾታዊ ጥቃት ላይ የነጻ የምክር አገልግሎት የሚሰጠው የስልክ መስመር ቁጥር ይፋ ይደረጋል ተብሎ ይጠበቃል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ። ኤደንን ለዘገባዋ እናመሰግናለን። እንግዲህ ሀብታሙ፣ እንዲህ ያሉ እንቅስቃሴዎች ሁልጊዜ አይደረጉም። አልፎ አልፎ ነው፣ በአመት አንድ ጊዜ ነው የሚደረጉት። እንደ ጥቃት የደረሰባቸውን ሴቶችን ምክንያት በመስጠት ኃላፊነት የነሱ ስላሉ እሱን ለመከላከል ይረዳል በሚል ነው የሚያደርጉት። እና
ከአሳሳቢነቱ አንጻር ግን በአመትን እየጠበቀ ወይም የተወሰኑ ጊዜያትን ብቻ እየጠበቀ ከሚሆን ቶሎ ቶሎ ሰው እንዲረዳውና ያለውን የችግር ግዝፈት እንዲረዳው መሰል ዘመቻዎች ቢስፋፉ የሚናገሩ ሰዎች አሉ። በነገራችን ላይ ሴታዊት ብቻ አይደለም የምናውቃቸው ሌሎች ዘመቻዎችም አሉ። ጽዮን፣ እንደምታስታውሹ ከዚህ ከጾታዊ ጥቃትን የሚቃወሙ ዘመቻዎች አንደኛው የቢጫ እንቅስቃሴ የሚባለው አለ። ለነሱም እንዲሁ በመርሃ ግብራችን ላይ አየር ሰጠናል። ሚቱ ኢትዮጵያ የሚባለውም እንቅስቃሴ ውስጥም እነሱን ለማካተት ሞክረናል። በየጊዜው እንደዚህ ማድረጋችን ይቀጥላል። በአመት የተወሰነ ጊዜ መካሄዱ ብቻ ላይ ግን አድማጮችም አንዳንድ ቅሬታ አላቸው፣ ቢስተካከልም የሚሉ አሉ።
አዎ፣ እንደሱ አይነት አስተያየት የሚሰጡ አሉ። በሌላኛው ወገን ደግሞ እንዲያውም ይሄን እንቅስቃሴ ኢንተርኔት ላይ ድረገጾች ላይ መደረጉ ምንም ዋጋ የለውም፣ ካለም እንደዚህ ነገር ያለው መሬት ላይ ነው እና ይህን ድረገጽ ላይ የሚከታተሉ ሰዎች ይህንን ድርጊት የሚፈጽሙ ሰዎች የማያዩበት አጋጣሚ አለ ብለው የሚያጣጥሉም አሉ። ነገር ግን የቢጫዋ እንቅስቃሴ ለምሳሌ አበክረው የሚናገሩት ከዚህ ቀደም በሶስት ቋንቋዎች በትግርኛ፣ በኦሮምኛና በአማርኛ አድርገው ይህንን ተመሳሳይ ተግባር ይፈጽሙ ነበርና ማስታወስና እያንዳንዱ ዜጋ እንዲጠነቀቅ ማድረግ በሚናገረው፣ በሚያደርገው፣ በሚሰጠው አስተያየት እንዲጠነቀቅ ማድረግ ተገቢ ነው ይላሉ። እንዲህ ያለ እንቅስቃሴዎች ሲኖር ጋቢና አንደኛው ከተቋቋመበት ዓላማ ለወጣቶች ግንዛቤን መፍጠር ማስተማር ማሳወቅ ነው እና እኛ እድሎችን በመስጠት ሀሳቦች እንዲሸራሸሩ እናደርጋለን።
መጀመራቸው መልካም ነው። የእስካሁን መንገዳቸውም ድንቅ ነው። ለወደፊቱም እንግዲህ በመርሃ ግብራችን ላይ መሰል እንቅስቃሴዎችን እድል መስጠታችንን እንቀጥላለን። የዛሬው መሰናዷችን እያለቀ ነው፣ እየተገባደደ ነው። በቁም ነገር ዘጋችሁት እንዳንባል ግን አንድ የሙዚቃ ግብዣ ሰዓት ይኖረን ይሆን? ምናልባት
የሙዚቃ ግብዣ ሰዓት ይኖረናል። ሙዚቃውን እንዳናቋርጥባቸው እኛ ተሰናብተናቸው ብንሄድስ? በዝግጅቶቻችን ላይ የሚኖራችሁን አስተያየት በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አድርሱን። የጠቀስናቸውንም ሀሳብ ይጨምራል።
ኢሜል አድራሻም አለን፣ ጋቢና ቪኦኤ አት ቪኦኤ ኒውስ ዳት ካሚት የተሰኘ በዛም ረዘም ያሉ መልእክቶቻቸውን ቢያደርሱን ይደርሱን እንቀበላለን፣ መልስም ለመስጠት እንሞክራለን።
ጋቢና ቪኦኤ ብላችሁ የኢንስታግራም ገጻችንንም ተከተሉን። አድማጮች፣ የዛሬው ጋቢና ቪኦኤ ጉዟችን በዚሁ አጠናቀል እንሰናበታችሁ ነው።
የዛሬ ፕሮግራም መሪዎች ማንና ማን ነበርን? እኔ ሀብታሙ ስዩም ነኝ።
ጽዮን ግርማ ፕሮግራሙን በማቀናበር ማክቢል ያቤሮ ነበር። የስርጭት መሀንዲሱ ሜሽም አብሮን ነበር። ስርጭቱን ወደ እናንተ ሲያደርስ ቆይቷል። አንዳንድ ነገሮች ጥላሁን ገሰሰ
እየተጋበዘ እየተሰማ እኛ እንሰነባበታለን። መልካም ምሽት ይሁንላችሁ አድማጮች፣ ነገ እንገናኝ።
አጋጣሚ አስመስሎ የሚያሳይ ሁሉንም ተስማሚ አንድ ጋን እከን አለ ከቀኖች ከፋፊ በማይረባ ምክንያት
Radio Nevio, e se cantava Fano Romoti.